Gambino VOA.
ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። ሄኖክ ሰማእግዜር ነኝ። በመስተንግዶና በአሽከርካሪነት እንግዲህ ከመስታወት አራጋው ጋር አብረናችሁን ቆያለን።
ሰላም እንደምናመሻችሁ። የምሽቱ ፕሮግራማችንን እናስተዋውቃችሁ። በኢትዮጵያ ሰብአዊ ሁኔታዎች በፍጥነት እየተለዋወጡ እንደሆነና ሀገሪቱ በአሁኑ ወቅት በድርቅ በጎርፍና በማህበረሰቦች መካከል በሚፈጠሩ ግጭቶች የተነሳ ፈተና እንደገጠማት በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽፈት ቤት ወይም ኦቻ አስታወቀ። ስርስሩን ይዘናል።
በህገ ወጥ የሰዎች ዝውውር የተጠረጠሩ 70 ኢትዮጵያውያን በዛምቢያ ሉሳካ መታሰራቸውን የሀገሪቱ መንግስት አስታወቀ።
ህገ ወጥ አዘዋዋሪዎች ሊሻገሩ የነበሩ ሰላም የሆኑ ኢትዮጵያውያን ገሚሶቹ በኮንተነር ውስጥ ሆነው ሌሎቹ ደግሞ ህገ ወጥ አዘዋዋሪዎቹ ባስቀመጧቸው ቦታ እንዳሉ ተይዘዋል።
የኢትዮጵያ የውጭ ጉዳይ ሚኒስትር ቃል አቀባይ አቶ መለስ ዓለም ናቸው። ኢትዮጵያውያኑ በስር ላይ እንደሚገኙም አረጋግጠዋል።
አንድ የፊልም ባለሙያ በዓለማችን በየማዕዘኑ የሚታየው ከፍተኛ የሰዎች ፍልሰት ለዓለም በማሳየት ጥረት እያደረገ ይገኛል።
داخل دریای دیدیم است. این خانمش جنازه شمیجی است. این بچهش جنازه شمیجی است.
ሁሉም በባህር ጉዞ ላይ ሳሉ ሞተዋል። ባለቤቱ እዚህ ነው የተቀበረችው። ልጁ ደግሞ እዚህ ጋር። ሴት ልጁም ጭምር። አንድ ወንድ ልጁም በባህር ጉዞ ላይ ሰምጦ ቀርቷል።
ፊልሙ በ23 የተለያየ ሀገሮች ዞሯል። 40 የተለያየ የስደተኛ መጠለያዎችንም ቀርጾ ይዟል። የላምባዲና ፊልም ዳይሬክተር መሳይ ጌታሁን የጋቢና እንግዳችንም ይሆናል።
ቀደሙ ነው እናንተ ላይ ያለው
ፊልሙ ሲጀመር ከኢትዮጵያ ነው የሚጀምረው፣ ግን ታሪኩ ወደ ሎስ አንጀለስ ይመጣል። ሶ ግማሹ ኢትዮጵያ ነው የተሰራው፣ ግማሹ ደግሞ ሎስ አንጀለስ ነው የተሰራው።
በስድስት ዓመቱ ወደዚህ ወደ ዩናይትድ ስቴትስ ቴክሳስ ግዛት መጥቶ ያደገ ወጣት ነው። በጋቢናችን አሳፍረነዋል፣ እንግዳችን ይሆናል።
ጊዜ ከበቃን ደግሞ ሙዚቃ፣ ሌሎችም ዘገባዎች ይኖሩናል። ጋቢና ቪኦኤ፣ አብራችሁን ከአድማስ ተሻገሩ። ዜና እናስቀድም።
ዩናይትድ ስቴትስ የመኗ በአዩዳ ክፍለ ሀገር በሚገኙ ሁለት የእስልምና መንግስት ነኝ ባይ ቡድን የማሰልጠኛ ካምፖች ባካሄደችው የአየር ጥቃት ብዛት ያላቸው የቡድኑ ተዋጊዎችን መግደሏን የዩናይትድ ስቴትስ የመከላከያ ሚኒስትር ገለጠ። የመከላከያ ሚኒስትሩ ባወጣው መግለጫ የመን አሸባሪዎች ማሰልጠኛ ካምፖች መናኸሪያ ነች ብለዋል። ሽብርተኛ ቡድኖች በየመን ውስጥ ያለውን ብጥብጥና የአመራር ህዋ አጋጣሚውን ተጠቅመው ግዛቶችን ተቆጣጥረው እጅግ ደሃ በሆነችው ሀገር ያለውን ችግር አባብሰውታል። የመን ውስጥ የከፋ የምግብና የመድኃኒት እጥረት ከመኖሩም በላይ የኮሌራ ወረርሽኙ ህዝቡን ለከፋ ስቃይ ዳርጎታል።
በዩናይትድ ስቴትስ የሚደገፉት የሶሪያ ዲሞክራሲያዊ ኃይሎች ዛሬ ማክሰኞ ባወጡት መግለጫ ከሶሪያዋ ራካ ከተማ የእስልምና መንግስት ብሎ ራሱን በሚጠራው ቡድን ቁጥጥር ስር የነበሩት የመጨረሻዎቹን ይዞታዎች አስለቅቀው መቆጣጠራቸውን አስታወቁ። በኩርዶችና በአረብ ሚሊሻዎች የተዋቀረው የሶሪያ ዲሞክራሲያዊ ኃይሎች ቃል አቀባይ ለጋዜጠኞች በሰጡት ቃል የራካው ውጊያ ተጠናቋል ብለዋል። ብሪታንያ የሚገኘው የሶሪያ ሰብአዊ መብቶች ቅኝት አካልም ራካ ነጻ ወጥታለች ሲል አስታውቋል። የዲሞክራሲያዊ ኃይሎቹ ተዋጊዎች የእስልምና መንግስት የእዝ ማዕከል ሆኖ ሲያገለግል የነበረው አንድ ሆስፒታል ከተቆጣጠሩ በኋላ በከተማዋ የቡድኑ ዋና ሰፈር የነበረውን የኳስ ሜዳ ይዘውታል። የእስልምና መንግስት ተዋጊዎች ከራካ የማስወጣት ጥቃቱ በዩናይትድ ስቴትስ በሚመራው ህብረት የአየር ጥቃትና ሌላም ድጋፍ እየታገዘ የተጀመረው ባለፈው ሰኔ ወር እንደነበረ ይታወሳል።
በስተመጨረሻም ምስራቅ አፍጋኒስታን ውስጥ በአንድ የፖሊስ ማሰልጠኛ ማዕከል ላይ ሽብርተኞች ባደረሱት ጥቃት ቢያንስ 52 ሰው ሲገደል ከ200 የሚበልጡ መቁሰላቸው ተገለጠ። ፓክቲያ ክፍለ ሀገር ውስጥ ዋና ከተማ ጋርዴዝ በሚገኘው የማሰልጠኛ ማዕከል አጥፍቶ ጠፊ ቦምብ ያጨቀበትን መኪና ይዞ ገብቶ ከፈነዳ በኋላ ታጣቂዎች ተከትለው ገብተው ከፖሊሶች ጋር ተታኩሰዋል። ለምሽቱ ያዝናቸው ዜናዎች እነዚህ ናቸው። ከቀሪ ጋቢና ዝግጅቶቻችን ጋር አብራችሁ ቆዩ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዘርና
እኔም መስታወት አራጋው አብረን ካድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ባውንደሪስ ቱጌዘር።
ወደ ተከታዩ የቀዳሚው የምሽቱ ዘገባችን ስንገባ በህገ ወጥ የሰዎች ዝውውር የተጠረጠሩ 70 ኢትዮጵያውያን ዛምቢያ ሉሳካ መታሰራቸውን የሀገሪቱ መንግስት አስታውቋል። የኢትዮጵያውያኑን መታሰር ያረጋገጠው የውጭ ጉዳይ ሚኒስቴር መረጃ ለመሰብሰብ እንደዚሁም የቆንስላ አገልግሎት ለመስጠት ዚምባብዌ የሚገኙ ዲፕሎማቶችን ወደዚያው እንደሚልክ አስታውቋል። እስክንድር ፍሬው ከአዲስ አበባ ተከታዩን አድርሶናል።
በጎት የሰዎች ዝውውር የተጠረጠሩ 70 ኢትዮጵያውያን በዛምቢያ ሉሳካ መታሰራቸውን የሀገሪቱ መንግስት አስታውቋል። የኢትዮጵያውያኑን መታሰር ያረጋገጠው የውጭ ጉዳይ ሚኒስቴር የጠራ መረጃ ለመሰብሰብ እንደዚሁም የቆንስላ አገልግሎትና ድጋፍ ለመስጠት ዚምባብዌ የሚገኘው ኤምባሲ ዲፕሎማቶችን ወደዚያው እንደሚልክ አስታውቋል። እስክንድር ፍሬው ተከታዩን ዘገባ ልኳል። End of intro, now the full story. Text. ቅዳሜ አመሻሹ ላይ በተጀመረውና እሁድ ንጋት ላይ በቀጠለው አሰሳ የተያዙት 70 ኢትዮጵያውያን መሆናቸውን ነው የዛምቢያ መንግስት ያመለከተው። የሀገሪቱን የስደተኞች ጉዳይ መምሪያ የጠቀሰው ዛምቢያ ታይምስ እንዳስነበበው አሰሳው የተካሄደውና ሰዎቹ የተያዙት ቻዛንጋ በተሰኘ የዋና ከተማዋ ሉሳካ አካባቢ ነው። ሁሉም ወንዶች ሆኑ 70 ኢትዮጵያውያን በቻዛንጋ የመጀመሪያ ደረጃ ትምህርት ቤት አጠገብ በሚገኝ አንድ አነስተኛ መኖሪያ ቤት መያዛቸውን ነው ያመለከተው። ሰዎቹ በተያዙበት ሰዓት ምንም አይነት የጉዞ ሰነድ እንዳልነበራቸውም ጠቁሟል። ይህንን መረጃ ለማረጋገጥ ወደ ኢትዮጵያ የውጭ ጉዳይ ሚኒስቴር ደውያለሁ። የተያዙት ሰዎች በርግጥም ኢትዮጵያውያን መሆናቸውን ያረጋገጡት የሚኒስቴሩ ቃል አቀባይ አቶ መለስ አለም ተከታዩን ማብራሪያ ሰጥተዋል።
ህገወጥ አዛዋሪዎች ሊሻገሩ የነበሩ 70 የሚሆኑ ኢትዮጵያውያን ገሚሶቹ በኮንቴነር ውስጥ ሆነው ሌሎቹ ደግሞ ህገወጥ አዛዋሪዎቹ ባስቀመጧቸው ቦታ እንዳሉ ተይዘዋል። እድሜያቸው ከ25 እስከ 40 የሚሆኑ ወንዶች እንደሆኑ አንዳንዶቹ ለረጅም ጊዜ እዛው ኮንቴነር አካባቢ የመቀመጥ እድል ስለነበረ ተገደው ስለነበረ ጉዳት የደረሰባቸው ናቸው። ይሄ መረጃ እንደደረሰን ዛምቢያን ከዚምባብዌ የሚገኘው የፌዴሪ ኤምባሲ ነው የሚሸፍነው እና ኤምባሲው ከዛምቢያ መንግስት የኢሚግሬሽንስ ኃላፊዎች ጋር ተገናኝቶ ዜጎቻችን እንዳሉ አረጋግጠናል። በነገ ዕለት መረጃ የጠራ መረጃ ለመሰብሰብም ለዜጎቻችንም የቆንስላ አገልግሎት እና ድጋፍ ለመስጠት ዚምባብዌ የሚገኘው የፌዴሪ ኤምባሲ ዲፕሎማቶቹን ወደ አካባቢው ያሰማራል። ስለዚህ ይሄ ጉብኝት በመገናኛ ብዙሃን እየተሰራጨ ያለውን መረጃ በተመለከተ የጠራ ስዕል እንድናገኝ እናንተም በሰውም እንዲያውቀው ለማድረግ ይረዳናል። በነገራችን ላይ ይሄ ወደ ደቡብ አፍሪካ የሚደረግ ጉዞ ላይ ጋር በተያያዘ በተለያየ ወቅት ዛምቢያ ላይ ያሉ ዜጎቻችን ነበሩ። መንግስት ከዛምቢያ መንግስት ጋር በመነጋገር ዜጎቹን ወደ ሀገር ቤት እንዲመለሱ ተከታታይ እርምጃዎች ወስዷል። በዚህም 147 የሚሆኑ ኢትዮጵያውያን ባለፉት ጥቂት ወራት ወደ ሀገር ቤት እንዲመለሱ ማድረግ ተችሏል። ስለዚህ በተመሳሳይ መንገድ እነዚህኑ ዜጎቻችን አስፈላጊው ድጋፍ አገኝተው ወደ ሀገራቸው እንዲመለሱ የማድረግ ኃላፊነትም አለብን። እሱን የምናደርገው ይሆናል። በቀጣይ የያዝነውን መረጃ እንድታውቁት እናደርጋለን። በአጠቃላይ ግን ይሄ ህገወጥ የሰዎች ዝውውር ዓለም አቀፍ ችግር ነው። ኢትዮጵያም ከዚህ ችግር የሚስተዋልባት ሀገር ናት። የህገወጥ ዝውውርና አዘዋዋሪዎችን ጉዳይ በተመለከተ መንግስት በብሔራዊ ደረጃ ግብረ ኃይል አቋቁሞ ይሰራል። ቢሆንም ግን ችግሩን ለመፍታት እያንዳንዱ ዜጋ ኃላፊነትም አለበት። የመገናኛ ብዙሀን በዚህ በኩል ጉልህ ሚና አላቸው ለማለት ነው።
ሉሳካ ታይምስ ላይ የወጣው ዘገባ ለምሳሌ የዛምቢያ ህግ ህገወጥ አዛዋሪዎችንም በእነሱ አማካኝነት የሚዘዋወሩትንም ሰዎች ሁለቱንም ህገወጥ አድርጎ ይቀጣል ይላል። ይሄ ከኢትዮጵያ ህግ ጋር እንዴት ነው የሚታረቀው?
የትም ሀገር ቢሆን ያለ ህጋዊ የጉዞ ሰነድ መግባት ያስጠይቃል። ይሄ ወደ ኢትዮጵያ መግባትም ወደ ዛምቢያ መግባትም በተመሳሳይ መንገድ የሚያስጠይቅ ነው።
ስለዚህ ከኢትዮጵያ ህግ ጋር የሚቃረን ነገር የለውም ነው ያሉኝ አሉት። እንግዲህ አቶ መለስ አለም የኢትዮጵያ ውጭ ጉዳይ ሚኒስቴር ቃል አቀባይ በዚህ ጉዳይ ላይ እንግዲህ የተለየ መረጃ ወይም ሲኖር እንደሚያካፍሉን ተስፋ አድርጋለሁ። በጣም አመሰግናለሁ ለአሁኑ።
ትክክል ነው። እኔም እኛም እንግዲህ የምንልከው የቡድን መሬት ላይ ሄዶ ያለውን ሁኔታ በሚገባ አይቶ መረጃ እንድናገኝ እንሆናለን። ለመንግስት ህገወጥ አዘዋዋሪዎቹም ቢሆኑ በህገወጥ አዘዋዋሪዎቹ ወደዛ የተወሰዱ ዜጎቻችን ናቸው፣ አስፈላጊውን ድጋፍ እናደርጋለን።
በጣም አመሰግናለሁ አቶ መለስ በድጋሚ።
በዛምቢያ ድንበር ሰዎችን በህገ ወጥ መንገድ ማሸጋገር አሊያም በዚህ ሁኔታ ለመሸጋገር መስማማት ከፍተኛ ቅጣት የሚያስከትል ወንጀል መሆኑን በዘገባው ተመልክቷል። እንደ ዘገባው እንደዚህ አይነቱ ወንጀል ከ15 እስከ 20 ዓመት ሊያሳስር ይችላል። ምርመራው እንደቀጠለ መሆኑን ተገልጿል። የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አቶ መለስ አለምን ለተለመደ ተበብራቸው አመሰግናለሁ። ወደ ሉሳካ የሚላኩት ዲፕሎማቶች የደረሱበትን የማጣራት ውጤት በሌላ ቃለ ምልልስ እንደሚገልጹልኝ እንጠብቃለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
እስክንድርን ለዘገባው እናመሰግናለን። ፌስቡክ አት ቪኦኤ አማሪክ ላይ የምትከታተሉን በተለይ በህገወጥ የሰዎች ዝውውር የተጠረጠሩ 70 ኢትዮጵያውያን በዛምቢያ ሉሳካ መታሰራቸውን አስመልክቶ የኢትዮጵያ መንግስት የሰጠውን መግለጫ አስመልክቶ እስኪ አስተያየቶቻችሁን አድርሱን። ከዚሁ ጋር የተያያዘም ዘገባ ይዘንላችኋል። አንድ የፊልም ባለሙያ በዓለማችን በየማዕዘኑ የሚታየው ከፍተኛ የሰዎች ፍልሰት ለዓለም ለማሳየት ጥረት እያደረገ ይገኛል። ከፊልም ባለሙያነቱ በተጨማሪ የለውጥ አራማጁ የሆነው አይ ዌይዌይ በተለያዩ ሀገራት መጠለያዎች የሚገኙ ስደተኞችና በረሃብ ጉዞ የሚያደርጉ ፍልሰተኞች ጋር አብሮ በመጓዝ የመንገዱን አስከፊነት በካሜራው ቀርጿል። ቻይናዊ ዜግነት ነው ያለው አይ ዌይዌይ ከዚህ ቀደም ተመሳሳይ የፊልም ስራ የሰራ እንደዚሁም ደግሞ በስዕል ስራውም የሚታወቅ ነው። የቪኦኤ ባልደረባችን ፔሌኖፒ ፖሉ ዘገባውን አድርሰናለች። መስታወት አረጋው ዝርዝሩን ይዛለች።
አል ዌይዌይ በ23 የተለያዩ ሀገራት ዞሯል። 40 የተለያዩ የስደተኛ መጠለያዎችን ጎብኝቷል። በጦርነት፣ በአየር ንብረት መዛባት፣ በሃይማኖት ልዩነት በሚደርሱ ግጭቶች ምክንያት አብዛኛዎቹ የትውልድ ሀገራቸውን ጥለው እንደሚሰደዱም ተረድቷል።
Being a refugee is much more than a political status. It is the most pervasive.
ስደተኛ መሆን ፖለቲከኛ ከመሆን ጋር ፍጹም የተለየ ነው። መከራና ችግር የበዛበት ሰባዊ መብትን የሚረግጥ ነው ስደት። ሰዎች ሳይወዱ የህይወት እስረኛ የሚሆኑበት በህይወት መቆየት ብቻ በራሱ ታላቅ ትርጉም የሚሰጥበት ጉዞ ነው ፍልሰት።
Human Flow የሰዎች ፍልሰት የተሰኘው ይህ ጥናታዊ ፊልም ከ65 ሚሊዮን በላይ ሰዎች ያለ ውዴታቸው መኖሪያቸውን ጥለው መሰደዳቸውን በአይን ማኝነት አረጋግጧል። ምስል መቅረጫ የተገጠመለት በራሪ ካሜራ የስደተኞቹን ጉዞ ከጅምሩ እስከ መድረሻቸው ለመቅረጽ ሞክሯል።
Human Flow as always happens in the human history.
በሰው ልጆች የኑሮ ታሪክ ውስጥ ከአንድ ቦታ ወደ ሌላ ቦታ መፍለስ ያለና የነበረ ነው። ከአብዛኛው የዓለማችን ሀገራት ወይም መንግስታት አመሰራረትና የሰው ልጅ ተፈጥሮ ፍላጎት ግፊትም ይመስለኛል።
የፊልም ባለሙያው እንደሚለው ፍልሰተኞች በብዛት የሚገቡባቸው ሀገራት ድንበሮቻቸው ላይ ከፍተኛ ጥበቃን ማካሄዳቸው በራሱ ትልቁ ችግር ነው። እንደ ምሳሌም በፊልሙ የተካተተው አስፈሪ የባህር ጉዞና ለቀናትና ለወራት በረሃን በማቋረጥ ቁጥራቸው ከፍተኛ የሆኑ ፍልሰተኞች ከመካከለኛው ምስራቅ ወደ ግሪክ ጉዞ ያደርጋሉ። ከዛም የሜቄዶንያ ድንበር ላይ ጉዟቸው ይቆማል።
Over 70 borders have built up their fences and walls and the
food. ከሰባ በላይ የሚሆኑ ድንበሮች ታጥረዋል። ረጃጅም ግንቦች ተከበዋል። እናም ማንም ስደተኛ ማለፍ አይችልም። ሀገራቱ ድንበሮቻቸውን መከልከላቸው ለፍልሰተኞቹ የፈተና ጉዞ ነው። ህይወታቸውን በደህና የሚያቆዩበት ቦታ ለመፈለግ ሌላ ጉዞ ይጀምራሉ። እናም ህይወታቸው በከፋ አደጋ ሁኔታ እንዲቆይ ይገደዳሉ ማለት ነው።
2 months old and born here.
ገና 2 ወር ነው ከተወለደ ጀምሮ ምንም አይነት ክትባትም ሆነ አስፈላጊውን ህክምና አላገኘም። ህፃኑ ሰውነቱን እንኳን ለመታጠብ የታደለ አይደለም። እንደምታዩት አካባቢው በጣም ቆሻሻ ነው።
ስደተኞችን በመርዳት ላይ ያሉ ዶክተር ናቸው።
ዶክተር ዳሪዮይ ዲዲማስ ኢኮኖሚስ ጀናዜ ሻሚጃስ ኢባቼስ ጀናዜ ሻሚጃስ
ሁሉም በባህር ጉዞ ላይ ሳሉ ሞተዋል። ባለቤቱ እዚህ ነው የተቀበረችው። ልጁ ደግሞ እዚህ ጋር ሴት ልጁም ጭምር አንድ ወንድ ልጁም በባህር ጉዞ ላይ ሰምጦ ቀርቷል። ይሄ ወንድሜ ሻኪ አህማድ ነው።
እነዚህን ፍልሰተኞች በጊዜ ማዳን ካልተቻለ ትውልድን የሚያሳጣና ማንነቱን የሚፈቅ ከፍተኛ ጥፋት ሊሆን እንደሚችል የፊልም ባለሙያው አሊ ወይ ያሳስባል።
Those people, those child when they grow up they only see how their parents being
እነዚህ ሰዎች በተለይም እነዚህ ህፃናት ወላጆቻቸው የሚያልፉበትን የመከራ ጉዞ ያላግባብ በሌሎች የደረሰባቸውን እንግልት እያዩ ዓለም መከራቸውን በዝምታ እየተመለከተ እንደሆነ እየተረዱ ያድጋሉ። ሙሉ ህይወታቸውን የሚያስቡትና በአይምሯቸው ተቀርጾ የሚቀረው ይህ ብቻ ይሆናል ማለት ነው።
የሰዎች ፍልሰት ወይም Human Flow የተሰኘው ይህ ጥናታዊ ፊልም በጦርነት ምክንያት በሃይማኖትና በአየር ንብረት በየበረሃውና በባህር ላይ ጉዞ የሚያደርጉ ሰዎችን እውነተኛ አሰቃቂ ጉዞ ያሳያል። በኢትዮጵያ ሰብአዊ ሁኔታዎች በፍጥነት እየተለዋወጡ እንደሆነና ሀገሪቱ በአሁን ወቅት በድርቅ በጎርፍና በማህበረሰቦች መካከል በሚፈጠሩ ግጭቶች የተነሳ ፈተና እንደገጠማት በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ወይም ኦቻ አስታውቋል። መልስካቸው አማ ከአዲስ አበባ ዝርዝሩን ይዟል።
በእንግሊዝኛ አጠራሩ አጽሮት ኦቻ የተሰኘው ይኸው የመንግስታቱ ድርጅት አካል ይፋ ያደረገው መግለጫ በፍጥነት የሚለዋወጠው የሀገሪቱ ሰብአዊ ሁኔታ በተመጣጣኝ መልኩ ተለዋዋጭ የመፍትሄ ዘዴዎችን ይጠብቃል ይላል። ይሄ የሁኔታዎች በፍጥነት መለዋወጥ የባሰበት እንደ አውሮፓውያኑ ዘመን አቆጣጠር ከ2017 መጀመሪያ ወር አንስቶ እንደሆነም መግለጫው ይጠቁማል። በእነዚህ ወራት ሀገሪቱ በድርቅ በጎርፍና በተለያዩ ማህበረሰቦች መካከል በሚነሱ ግጭቶች ሳቢያ ለከፍተኛ ፈተና ተጋልጣለች። ሰብአዊ ድጋፍ ሰጪ አካላት ከመንግስት ጋር በመተባበር ለፈጣንና ተለዋዋጭ ሰብአዊ ሁኔታዎች የሚመጡ ሀብትና የሰው ኃይል ለመመደብ በመሞከር ምላሽ እየሰጡ ናቸው ሲል የኦቻ መግለጫ ያስረዳል። ይሁንና በፍላጎትና በአቅርቦት መካከል ያለውን ገደል በማሳየት ሀገሪቱ የተጋፈጠችውን ተግዳሮት በዝርዝር ያስረዳል መግለጫው። ባለፈው ነሐሴ ወር መጀመሪያ ላይ ይፋ የሆነው የመንፈቀ አመቱ የሰብአዊ ፍላጎቶች ሰነድ እንደሚያመለክተው በጥር ወር የዕለት የምግብ እርዳታ የሚጠብቁ ዜጎች ቁጥር 5.6 ሚሊዮን የነበረ ሲሆን ይሄ በጥቂት ወራት ወደ 8.5 ሚሊዮን ከፍ ብሏል። በዚህ ላይ ደግሞ 3.6 ሚሊዮን ህፃናት፣ ነፍሰ ጡርና የሚያጠቡ እናቶች ተጨማሪ ምግብ ይሻሉ። 10.5 ሚሊዮን የሚሆኑ ሰዎች ንጽህናው የተጠበቀ የመጠጥ ውሃ አያገኙም። 2.25 ሚሊዮን ቤተሰቦች በሕይወት ላሉ የቤት እንስሳታቸው የመኖ ድጋፍ ይጠብቃሉ። ድጋፍ ሰጪ አጋሮች እንደሚገምቱት ከሆነ እስከ መጪው ታህሳስና ጥር ወር ድረስ 376 ሺህ የሚያህሉ ሕፃናት በተመጣጠነ ምግብ እጥረት ምክንያት በእጅጉ ይጎዳሉ። በእነዚህ ሁሉ ምክንያቶች የተፈጠሩትን የሰብአዊ ሁኔታዎች ፍላጎቶች ለማሟላት 1.259 ቢሊዮን የአሜሪካ ዶላር ወይም ከ34 ቢሊዮን ብር የማያንስ ገንዘብ ያስፈልጋል። ይህ ከወራት በፊት ከተያዘው በ311 ሚሊዮን ዶላር ልዩነት አለው። የኦቻ መግለጫ አክሎ እንደሚዘረዝረው ባለፈው መስከረም ወር በተፈጠረው ግጭት ሳቢያ አያሌ ሰዎች ከቀያቸው ተፈናቅለዋል። በዚህ ምክንያት ደግሞ ያጣዳፊ ተቅማጥና ትውከት ወረርሽኝ ስጋት ተከተለ። ለዚህ ስጋት ምላሽ ለመስጠትም ተጨማሪ ሀብትና የሰው ኃይል አስፈልገዋል ሲል በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ጽህፈት ቤት ኦቻ መግለጫ ይተነትናል። በተጨማሪም በአፋር፣ በአማራ፣ በጋምቤላና ሶማሌ ክልሎች በሚገኙ ታላላቅ ተፋሰሶች በተከሰተው ጎርፍ ሳቢያ ጉዳት የደረሰባቸውን ሰዎች በበቂ ሁኔታ ለመርዳት መንግስትና አጋር ሰብአዊ ድርጅቶች ከባድ ፈተና እንዳጋጠማቸው መግለጫው ይናገራል። ከነሐሴ ወር መጨረሻ ሳምንት ጀምሮ በኦሮሚያና በሶማሌ ክልሎች አዋሳኝ ስፍራዎች ውስጥ የተፈጠሩ ግጭቶችን ተከትሎ የተከሰቱትን የተለያዩ መልክ ያላቸውን ችግሮችም ይዘረዝራል። ቢያንስ 22,663 ሕፃናት በሀገሪቱ በተከሰተው የጎርፍ አደጋ ትምህርታቸው ከባድ ፈተና አጋጥሞታል። 65,228 ሕፃናት በኦሮሚያ፣ 44,350 ሕፃናት በሶማሌ ክልል በተፈጠረው ግጭት ምክንያት ተመሳሳይ ችግር አጋጥሟቸዋል። መንግሥትና አጋር ሰብአዊ ድርጅቶችም ፈተናዎቹን ለመቋቋም ያከናወኗቸውን ተግባራት መግለጫው አመልክተዋል። በዚህ አኳያም በየዘርፉ ያለውን ፍላጎትና ምላሽ ለመስጠት የሚያስፈልገውን የሀብት መጠን በማሳየት በእጅ ያለውን የሀብት መጠንና ተፈላጊውን በማነጻጸር ሀገሪቱ ያጋጠማትን ተግዳሮት በዝርዝር አሳይቷል። መግለጫው የመንግሥት አካላትና አጋር የሰብአዊ ድርጅቶች የሥራ ቡድን ውጤት እንደሆነም ኦቻ አመልክተዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
እያደመጣችሁ የምትገኙት ጋቢና ቪኦኤ ነው። የላምባዲና ፊልም ዳይሬክተር መሳይ ጌታሁን የጋቢና እንግዳችን ነው። በስድስት ዓመቱ ወደ ዩናይትድ ስቴትስ ቴክሳስ ግዛት መጥቶ ያደገ ወጣት ነው። ኢትዮጵያዊ ታሪክን በፊልም ለማሳየት ለምን እንዳሰበና ስለ ፊልም ስራው ይነግረናል። ከሱራፌል ሽፈራ ወይም ዲጄ ፓትሱ ጋር ያደረገው ቆይታ ነው።
ስሜ መሳይ ጌታሁን ነው። የላምባዲና የሚል ፊልም ዳይሬክተር ነኝ። ፊልም ውስጥን ትንሽ ፓርት አለኝ የተጫወትኩበት። ልክ 17 ዓመት እንደሆነኝ ነው ወደ ፊልም አቅጣጫ እንደምገባ ያወቅኩት። በደንብ ታየኝ።
We do wrong, we ask for forgiveness.
Maybe God has other plans.
ላምባዲና ያው ከታይትሉ ጀምር ሶ ታይትሉ ብዙ ጊዜ የቴዲ አፍሮን እንትን ነው የሚመስለው። ግን ያው ከዛ ጋር ይገናኛል ነገሩ። ግን የፊልሙን ታሪክ በደንብ ፊት ያደርገዋል። የፊልሙ ስቶሪ የአባትና ልጅ በሲቪል ዋር እንደዚህ ነገር ይለያያሉ እና ፊልሙ የልጁን ታሪክ ነው ትሬስ የሚያደርገው እና ልጁ በብዙ ዳርክነስ ውስጥ ይሆን እንትን ይገባል እና ስለዚህ ላይክ ላምባዲና ማለት ያው ፀሐይም ባይኖር እንደዚህ ጋይድ የሚያደርገ አንዳንዴ ላምባዲና አለ ለማለት። ሁለተኛ ደግሞ ፊልሙ ለኢትዮጵያ ብቻ ሳይሆን እንዲታይ የፈለግ ነው ለውጭ ሀገር ላሉ ለናን ኢትዮጵያን እንዲታይ ነው።
ፊልም ለመስራት ምን አነሳሳ? ይሄን ላምባዲና ለመስራት
ስቶሪ ለመንገር You know, በእውነት እሱ ብቻ ነው ምክንያቱም like in the story እኮ ብዙ message አለው. You know, you could inspire somebody. ስለዚህ ያው storytelling ላይ ብዙ element አለው እና የኛ ማሳብ በዚህ film ራስን ብዙ ነገሮች ላይ ትንሽ ነካ ነካ አድርገናል. Life element ማለት ነው. Life experience and so
just any cool ካንተ ጋር አረቀደሙ ነው እናንተ ላይ ያለ ያየን
ፊልም ሲጀመር ከኢትዮጵያ ነው የሚጀምረው ግን ታሪኩ ወደ ሎስ አንጀለስ ይመጣል so ግማሹ ኢትዮጵያንም የተሰራው ግማሹ ደግሞ ሎስ አንጀለስ ነው የተሰራው ልክ እንዳልከው እኔ እዚህ ስለሆነ ያደኩት ብዙን እንትን ኤክስፒሪየንስን በራሴ የገባውበት ነገር ነው you know ትንሽ ለመጻፍ ሞከርኩት ግን ከዛ ከ2009 በኋላ ብዙ ጊዜ ሄድኩኝ ኢትዮጵያ በየአመቱ ለአንድ ወር ለሁለት ወር ሄጄ ቆይቻለሁ እና ሰው የሰማሁትን ያየሁትን ታሪኮች ነው ያካተትኩት ብዙ ፌስቲቫል ውስጥ you know credentialን እንግዲህ ታውቃለህ Pan African Film Festival Best Film አሸነፈ African Academy Award Best Diaspora Film አሸነፈ Black Star Film Festival in San Francisco Best Film the San Francisco International Film Festival አሸነፈዋል Montreal International Film Festival because Spike Lee got a button is nominated for best film Toronto Film Festival so there's even film festival with non Ethiopian community system title and now Black Star Film Festival yelling inyana button the main headliners of the film now audience was Julie Dash number Julie Dash mallet the Love Jones son of director Agachu yeah Rosa Parks series son of director Agachu now she was the first black director distribution Agachu son of now but I'm respecting that and I work them number again so on the audience was number and that Agachu wala የሆነ ኮመንት ሰጠች እና ላይክ ስተነስካን ዲያ ማጨብጨባ ምናምን ነው እና እንግዲህ በማለኛ እንዴት እንደምለው ይከብደኛል ያለችው ነገር ስለዚህ ግን ወደዋለች ብዬ ላቆም
እዚህ አፍሪካ ውስጥ ያለ የፊልም ይሰራ ፊልም ሜከር ዳስፖራ እንደገናንተ ሮል ምንድነው ስላለ ስቶሪዎችን ወደ ዓለም ለማናገር
እኔ በጣም ትልቅ ነው እንትኑ just responsibilityም ትልቅ ነው ደሞ ቻንሱ ራሱ በጣም ትልቅ ነው ምክንያቱም አሁን even music ራሱ የአፍሪካን music ምናምን በጣም heavily influenced ያደረገው ነው your west culture and ግን ብዙ ጊዜ አፍሪካኖች የኛ እንትን ኢሜጅ ራሱ ፖርትሬት የሚደረገው ሆሊውድ ምናምን በጣም ብዙ ፖዚቲቭ አይደለም you know ፊልም ራሱ በደንብ እዚህ የሚታየው ከአፍሪካ የሚመጡት ፊልሞች you know የኛን ታሪክ በደንብ you know የሚገልጹ ነገሮች አይደሉም ወይም ደግሞ in a positive life የሚያሳዩ እንትኖች አይደሉም ስለዚህ ራሴ like as an African a diaspora filmmaker you know ሀሳቤ እንትን ነው የኛን contemporary የሆኑ ታሪኮችን ነግረን እኛ የሚያስደስት ፊልሞች ነው ለመስራት የምንፈልገው እና ላይክ ቅድም እንደነገርኩ ላይክ የአፍሪካ የኢትዮጵያን ታሪኮች ወደ ዌስተርን ለመንገር ነው የምፈልገው
ያስቸገሩ ነገሮች ምን ነበር
ግን ነው ላይክ ግማሽን ላይክ እንደነገርኩ ኢትዮጵያ ሄደን የሰራ ነው የካሜራማን ኦዲዮ ምናምን ሶስታችን ብቻ ነበር እና ስለዚህ ሪስፖንሲቢሊቲ ትንሽ ከባድ ነበረ እንደገና ደግሞ የቀረው ፊልም እዚህ ነው የተሰራው ሰው you know ሶስት ስለሆነ እንትን የሰራነው ትንሽ ከብድ ነበር ሌላው like story on ራሱ በጣም ወደነው ነው የሰራነው እና እንትኑ ስክሪፕቱን ኦሮ ግን ስክሪፕቱን ወደ visual image transfer ስታደርገው you know ብዙ ነገሮች ተቀይራለ ምክንያቱም ትንሽ you know adjust ማድረግ አለበት እና like integrityን ለመጠበቅ ራሱ ትንሽ ያስቸግረ ነበር እኔ እንጃ ጥሩም የሚሆን ነገር አይመስለኝም ነበር ስለዚህ ቻሌንጁ ራሱ በጣም ጥሩ ነው
አገራችን አለችበት ተብሎ በሚታመነው በዚህ ጨለማና አይነው ግዜው ውስጥ ብዙ ዋላት እየተያዙ ወይንም ከሀገር ጠፍተው ያመለጡ ይገኛሉ
ጣላት ሀገሪቷን ሙሉ በሙሉ ተቆጣጥሮታል ይሄ ቦታ በእሳት ከመጋየቱ በፊት አሁን ነው ወርሙ ጀምሩ
Instagram Messi_G
እንግዲህ የዛሬው የጋቢና ጉዟችን በዚህ ተጠናቋል ነው።
በፌስቡክ የመሳይን ኢንተርቪው መመልከት ትችላላችሁ አድቪዮ ያማሪክ ላይ።
በሰላም በጤና ያገናኘን ስናስተናግዳችሁ አመሸነው ነው መስታወት አራጋውና
ሄኖክ ሰማግዘርነን የጋቢና ዲጄ ፋትሱ እንደዚሁም ዝግጅታችንን ያቀነባበረው ሞክቢል ያብሮጋ በመሆን እንሰናበታለን።
መልካም ምሽት በመተውሽ እንገናኛለን።